ከቀይ ሽብር ጋር በተያያዘ ክስ ተመስርቶባቸው ጉዳያቸው በአንድ የሆላንድ ፍርድ ቤት መታየት የጀመረው የ63 ዓመቱ አቶ እሸቱ ዓለሙ ፈጽመዋል የተባለውን ወንጀል በጊዜው ታስረው ከሞት የተረፉና እንዲሁም የቤተሰብ አባሎቻቸው የተገደሉባቸው በዩናይትድ ስቴትስ እና ሌሎችም አካባቢዎች ነዋሪ የሆኑ ኢትዮጵያውያን የምስክርነት ቃላቸውን ነገ ይሰጣሉ። አሉላ ከበደ ከምስክሮቹ አንዱን አነጋግሮ ተከታዩን አጠናቅቋል።
እንደ አውሮፓውያን ዘመን አቆጣጠር በ1970ዎቹ በጎጃም ክፍለ ሀገር በደብረ ማርቆስ ከተማ ተፈጽሟል በተባለውና 75 ወጣቶች በተገደሉበት ወንጀል ነው ተጠርጥረው ከሄጉ ፍርድ ቤት የቀረቡት። የያዛችሁት የተሳሳተ ሰው ነው ሲሉ ለፍርድ ቤቱ የመለሱት ተጠርጣሪ አቶ እሸቱ ዓለሙ የኔ ድርሻም የፕሮፓጋንዳ ስራ ብቻ ነበር ቢሉም የዚያ ክፉ ጊዜ ዘግናኝ በደል ሰለባዎች ነን የሚሉት ወገኖች ግን የምስክርነት ቃላቸውን ለመስጠት የኔዘርላንድ መንግስት መቀመጫና የበርካታ ዓለም አቀፍ ችሎቶች መናኸሪያ ወደሆነችው ዚሄግ ከተማ አቅንተዋል። አቶ አብርሃም ብዙነ ከዋሽንግተን ዲሲ በጣብላ የምትገኘው የቨርጂኒያዋ የፎልስ ቸርች ከተማ ነዋሪ ናቸው። በተጠርጣሪው አቶ እሸቱ ትዕዛዝ ከተገደሉት ወጣቶች አንዱ ታላቅ ወንድማቸው መሆናቸውን ይናገራሉ።
ይሄ ከዚህ ጉዳይ ጋር የሚያገናኙ በ1974 ላይ ደብረ ማርቆስ እስር ቤት በሱ ትዕዛዝ የተገደሉት ወደ 75 ወጣቶች ነበሩ። ከዛ ውስጥ ሙልጌታ ዝነ የኔ ወንድም አንደኛው ነበር። የአንድ ጊዜ ታላቄ ነው። ከአዲስ አበባ ዩኒቨርሲቲ የ3ኛ ዓመት ተማሪ ነበር እና ለአንድ ዓመት የማስተማር ሰርቪስ ይሰጡ ነበር። ለዛ ጉዳይ ነበር ደብረ ማርቆስ የሄደው እሱ እና በዛ ጊዜ ነው ታስሮ ይህ ነገር የደረሰበት።
አቶ አብርሃም፣ ይሄ ሁኔታ ሲፈጠር እርስዎ በአካባቢው ነበሩ?
በጊዜው በአጋጣሚ እኔ በበርታ ኮንስትራክሽን ውስጥ ሌላ ክፍለ ሀገር ውስጥ ነበር የምሰራው። በአጋጣሚ ወደ ደብረ ማርቆስ ለእረፍት በሄድኩበት ሰዓት በታሰሩበት ጊዜ እዛ ነበርኩ እና ለመጨረሻም ጊዜ እዛ በታሰሩበት ካምፕ ውስጥ ሄጄ አግኝቼዋለሁ። ከዛ በኋላ ግን የማየት እድሉም አልነበረም፣ ወደ ወይን ቤት እስር ቤት ካስገቧቸው በኋላ ማለት ነው። እና እኔም ተመልሼ ከሄድኩ በኋላ ወደ ስራ ይህ ነገር ከተፈጸመ በኋላ ነው እንደገና ተመልሼ ሄድኩት ወደዛ።
ጊዜው ሩቅ ስለሆነ ሁሉን ነገር በውል መለየት ሊያስቸግር ይችላል። የቀይ ሽብር ጊዜ መሆኑን በኢሃፓ ተጠረጠሩ ወይም አባል የሆኑ ሰዎች የሚታሰሩበት መሆኑንም እረዳለሁ። ወንድሞ አቶ ሙሉጌታ ለማስተማር ብለው ሲመጡ በምን ምክንያት ተያዙ? እንዴት እስር ቤት ገቡ? እስኪ ስለ ወንድሞ እና ስለ ሁኔታ ይግለጹልን።
ለቤተሰባችን እሱ ሁለተኛ ልጅ ነበር። አራት ነን። የመጀመሪያ ሙንየለት ይባላል። ከዛ ሙሉጌታ፣ ከዛ እኔ፣ ከእኔ በኋላ ዮሐንስ አለ። አራት ነን። ከአንድ እናት አባት ተወልደን ያደግነውም የተማርነውም እዛ ደብረ ማርቆስ ነው። በዛ ጊዜ እንግዲህ ወደ 23 ዓመት የሆነ ነበር።
ገና በአፍላ ወጣትነት እድሜ ነው ይህ ሁኔታ የደረሰው። ሌሎች በርካታ በብዙ ሺዎች የሚቆጠሩ ወጣቶች በጊዜው በፖለቲካ ተሳትፏቸው ሳቢያ ለእልፈት መዳረጋቸው፣ ለእስርና እንግልት መዳረጋቸው ይታወቃል። እርስዎ እስከሚያውቁት ድረስ አቶ እሸቱ ይህን ውሳኔ ለመስጠታቸው ምንድን ነው ማረጋገጫው? በዚህ አቶ እሸቱ ከ40 ዓመታት በኋላ በተጠየቁበት ክስ ሲጠየቁ እሳቸውን በመፈለጉ በምን ተሳተፉ?
እንግዲህ በአጋጣሚ የእኛን ቤተሰብም የሚያውቅ ሰው እዛ ኔዘርላንድ አቶ እሸቱ ከታየ በኋላ ለእነኚህ ለመርማሪዎቹ እኔን የጠቆመው ሰው ነበር። ከዛ አካባቢ ማን እንደሆነ አላውቅም እና መርማሪዎቹ ቀጥታ ከዛ ወደ ዋሽንግተን ዲሲ መጥተው ኮንታክት ያደረጉኝ እኔ ካገኘኋቸው በኋላ ከወንድሜ ጋር ታስረው የነበሩ አንዳንድ ሰዎች እዚህ አካባቢ ነበሩ የማውቃቸው፣ እነሱን ጠቆምኳቸው። እንግዲህ ላለፈው 3-4 ዓመት እየተመላለሱ ያው ምርመራ ሲያካሂዱ ነበር።
አቶ አብርሃም፣ ቀደም ብሎ እንደገለጹልኝ አቶ እሸቱ ናቸው በወንድሙና በሌሎች 75 ሰዎች ግድያ ትዕዛዝ በመስጠት የሚጠረጠሩትና እርስዎ እስከሚያውቁት ድረስ የእሳቸው ተሳትፎ ምን ያህል ነው? ይታወቁ ነበር ወይ እንዲህ አይነት ውሳኔዎችን ሲሰጡ? እሳቸው እርስዎ የሚያውቁት ምንድን ነው?
እንግዲህ በጊዜው በነበረው ያው እንደነገርኩ እዛ አካባቢ እመላለስ ነበር። ያው ወንድሜም ከታሰረ በኋላ እናቴን ለማየት እመላለስ ነበር። ትንሽ ከተማም ስለሆነ ሁሉም ነገር ይታያል። ሰዎች አሁን ከወንድሜ ጋር ታስረው የነበሩ ሰዎች እዛ ታስረው 3 ዓመት ተሰርሰው እዚህም ያሉ እዛም ያሉ አግኝቼ አነጋግሬያለሁ ላለፉት አመታት ማለት ነው። እና የእሱ ያው ግልጽ የሆነ ነገር ነበር። የፈረመበትም አንዳንድ ነገሮች ያው በማስረጃነት ተገኝተዋል።
አቶ አብርሃም፣ አቶ እሸቱ በዚህ ውሳኔያቸው የተገደሉባቸው ወንድሞች፣ እህቶች ያሉበት ራሳቸውም ጊዜ የነበሩ ጉዳት የደረሰባቸው የተረፉ ሰዎች መኖራቸውን ጠቅሰዋል። የሚያውቁት አለ? በአሁኑ ሰዓት ከእርሶ ሌላ በዚህ ምስክርነት ላይ የሚገኝ ምን ያህል ትሆናላችሁ እስከሚያውቁት?
ከዚህ ከዋሽንግተን አካባቢ ወደ 5 አለን። አሁን አብረን ወደ ኔዘርላንድ የምንሄደው አቶ ዜና ምትኩ፣ አቶ አሰፋ ወርቅነ፣ አቶ አለሙ ጥሩነ፣ እነዚህ እዛው እስር ቤት ውስጥ ተፈርዶባቸው ጨርሰው የወጡ ናቸው።
ሶስቱም እስር ቤት በዛ ሰዓት ወንድሞ ጋር ከታሰሩት ውስጥ ናቸው ህይወታቸው የተረፈ?
አዎ። ወይዘሮ ሰበነደመ ደግሞ እንደኔ ወንድሙ የተገደለባት ነው።
በጊዜ 32 ዓመት እድሜ የነበሩ የትምህርት ቤት አስተዳዳሪ የነበሩት አቶ
በላቸው።
አቶ አለሙ በጊዜው የነበራቸውን ስልጣን ኃላፊነት ያውቃሉ? ይሄን ምሳሌ በሚወስዱበት ጊዜ በደብረ ማርቆስ ከተማ በደርግ አባልነታቸው የሚታወቅ ኃላፊነት ስልጣን ነበራቸው?
አዎ፣ በዛ ሰዓት ሲደረግ እንደሚታየው ያው ብዙ ማስረጃ አለ። ሰውየው የበላይ እንደሆነና ሁሉን ነገር ማስፈጸም የሚችልም እሱ እንደነበረ ብዙ ማስረጃ አለ።
አቶ አብርሃም እንግዲህ ለምስክርነት መስማቱ ሂደት ሊሳተፉ ወደ ኔዘርላንድ እያቀኑ ባለበት መጨረሻው ሰዓታት ላይ ያገኙት ከምስክር መስማቱ ሂደት በኋላ እዚያ ባሉበትም ይሁን ሂደቱን ተከታትለን እርሶንና ከእርሶ ጋር በዚህ ሂደት ውስጥ የሚሳተፉትን መልሰን እናወያያለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ።